ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 21 ቀን 2013 ዓ.ም ተመረጠ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ታህሳስ 21 ቀን 393 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የኮሎኔሉንና አገዛዙን እየተባባሰ የሄደ የሉንታቢስ ውሸቶች በሚመለከት የለመደች ተጣ ሁልጊዜ ሽምጥታ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ በቅድሚያ እናሰማለን።
ታሪክ በመስረቅ ታሪክ በመግደል ወያኔን የሚወዳደሩ የለም። በቀደም ዕለት ለጠቅላይ ሚኒስትራችን የነበሩት ታምራት ላይ ነኝ ታሪክ ሊሰርቁ ሊሽቀዳደሙ ሁለተኛዎቹ የኢሃፓ ወራሾች እኛ ነን ብለው ነበር። የሰማይታቱ አጥንት ግን ይሄን ሲሰማ በየጉርጓዱ ባፈር ተሸማቀቀ። ዛሬ ደግሞ የኢትዮጵያ ታሪክ ከፍተኛ ገዳይ የሆኑት ጠቅላይ ሚኒስትራችን መለስ ዜናዊ በከትኩ ባሉበት አፋቸው የጀግኖች አባቶቻችንን ታሪክ ሊተርኩ ታሪክ ሊያበክሱ ሁለተኛዎቹ ያሉላ ልጆች እኛ ነን አሉ። የታሪካዊ ጀግኖች አባቶቻችን አጥንት ግን ይሄን ሲሰማ በየጉርጓዱ ባፈረስ ተሸማቀቀ።
የ2002 ዓመተ ምህረት የወያኔ የምርጫ ድራማ ከመካሄዱ ቀደም ብሎ በአሜሪካ መዲና በዋሽንግተን ዲሲ 15 ድርጅቶች የተሳተፉበት የተቃዋሚዎች ህብረት ተመስርቶ ነበር። በወቅቱ ደስታቸውን ከገለጹት አንዱ ሎሬት ጸጋዬ ገብረመድህን ካደረጉት ሰፋ ያለ ንግግር የወያኔን ማንነት የገለጹበትን እናሰማለን። የወያኔ ቡችሎች የነበሩት ኦህዴድና ጥራዝ ነጠቁ ኮሎኔል እርኩስ ተግባርን እንደመስታወት የሚያሳይ ነው። በማስከተልም
ኢሃፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው ዴሞክራሲ ለጥቁኑ አለገደብ ማለቱና የባዳንን ቁጥጥር በመቃወሙ ነው። ኢሃፓ ከወያኔ ጋር የተጋጨው ነመለስ ዜናዊ ትግራይ ሌላውም ይገንጠል ኢትዮጵያ ትበታተን ስላሉ ነው። ከሱዳን ከሊቢያ ከአሜሪካ ከእንግሊዝ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው። አቋማቸው ሀገር ሲጎዳ ባየበት ጊዜ ነው።
በተከታታይ በኢሃፓ ተዘጋጅቶ ከቀረበው ማንያውራ የነበረ ክፍል 11 ኢሃፓና ሀቀኛ ታሪኩ በሚል ርዕስ የቀረበ ነው። በመጨረሻም
ጋሪ ወደፊት ፈረስ ወደኋላ ፖለቲካ
በሚል ርዕስ የቀረበውን አስተምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በቤኒሻንግል ጉሙዝ ሲካሄድ የነበረውን ግድያ ለማስቀረት ልዩ ግብረ ኃይል ተቋቁሟል። በንጹሃን ግድያ ውስጥ እጃቸው አለበት የተባሉ ወልስተኖች እየተታሰሩ ነው በሚባልበት ሁኔታ አሁንም በአካባቢው በአሸባሪዎች የሚካሄደው ግድያ የቀጠለ መሆኑ ታውቋል። ማክሰኞ ታህሳስ 20 ቀን ንጋት ላይ በመተከል ዞን በድባጤ ወረዳ አሸባሪዎች በሶስት ሰዎች ላይ ጥቃት ሰንዝረው ሁለቱን መግደላቸውና አንደኛው ማቁሰላቸው የዜና ተቋማት ዘግበዋል። የወረዳው አስተዳደር ዜና ተቋማት በሰጡት መረጃ ሶስቱ ሰዎች ጥቃት የደረሰባቸው ከቤታቸው ወደ ማሳቸው በሚሄዱበት ወቅት መሆኑን ሲገልጹ ከተገደሉ ሰዎች መካከል አንደኛው ባለስልጣንና የአምስት ልጆች አባት ናቸው ብለዋል። በቤኒሻንጉል ጉሙዝ በሚካሄደው የዘር ማጥፋት ጭፍጨፋ ላይ እጃቸው አለበት የተባሉ ከስድስት በላይ የሚሆኑ ባለስልጣኖች በቁጥጥር ስር መዋላቸውና ከነዚህም ውስጥ የመተከል ዞን አስተዳዳሪ አትንኩት ሽቱና የፖሊስ ምክትል ኮሚሽነር የሆነው ምስክና እንጂታ ያሉበት መሆኑ ቢነገርም የቤኒሻንጉል ጉሙዝ ፕሬዝዳንት አሻዳሊ ሐሰን ጨምሮ ሌሎች መያዝ ያለባቸው በርካታ ባለስልጣኖች ገና ያልተያዙ መሆናቸው ታውቋል። የሱዳን የደህንነት መከላከያ ምክር ቤት ሱዳን ከኢትዮጵያ ጋር ባላት የድንበር ግጭት ጉዳይ ዙሪያ አስቸኳይ ስብሰባ ያደረገ መሆኑን አንዳንድ ምንጮች ዘግበዋል። በአገሪቱ የሽግግር ምክር ቤት ሊቀመንበር በጀነራል አልቡርሃን የተመራው ይህ ስብሰባ የተለያዩ ውሳኔዎችን አሳልፏል ቢባልም የውሳኔዎቹ ይዘት ምን እንደሆነ ይፋ አልተደረገም ተብሏል። ይሁን እንጂ ስብሰባው በሱዳንና ኢትዮጵያ ድንበር አልፋሽቃ አካባቢ የሱዳን ጦር አገሪቱን ድንበር ለማስከበርና ለመከላከል የወሰደውን እርምጃ የሚደነቁ የሱዳን መከላከያ ሚኒስቴር ተናግሯል ተብሏል። የሱዳኑ ባለስልጣኖች በተለያዩ የዜና መሰራጫዎች በሰጡት ማብራሪያ ሱዳን ለሰላማዊ ድርድር ዝግጁ ብትሆንም ያስመለሰችውን ድንበር ይዛ ትቆያለች እንጂ በማንም ኃይል አትለቅም ማለታቸው ታውቋል። በተያያዘ ዜና የሱዳን ጦር ኢትዮጵያን ድንበር በማለፍ በወሰደው እርምጃ ለአመታት የእርሻ ስራ ሲያካሄዱ የነበሩ ኢትዮጵያውያን አራሾች የደረሰባቸው በደል ለዜና ተቋሞች ገልጸዋል። የሱዳን ወታደሮች አራሾቹን የዘሩትን ሱፍ፣ ጥጥ፣ ሰሊጥ፣ ማሽላና ሌሎችም ሰብሎች መዝረፋቸውንና ሊወስዱ ያልቻሉትን ያቃጠሉ መሆናቸውን እንዲሁም በእርሻ ካምፖች ላይ የነበሩ የተለያዩ ቁሳቁሶች አውድመው መሄዳቸውን ገልጸዋል። በአሁኑ ወቅት ትላልቅ ኮምባይነሮች ይዘው ወጥተው መሬት ላይ ያለውን ያልታጨደ ምርት እየሰበሰቡ መሆናቸውን ገልጸዋል። ያገዛዙ የውጭ ጉዳይ ሚኒስቴር ቃል አቀባይ ድንበራችንን ለማስመለስ ማናቸውንም እርምጃ እንወስዳለን በማለት መግለጫ ቢሰጥም እስካሁን ተጨባጭ እርምጃ አለመውሰዱ ታውቋል። ያገዛዙ ሚኒስትሮች ምክር ቤት ተብዬው አጽድቆ ወደ ፓርላማ ያሳለፈው የወንጀል ስነ ስርዓት የማስረጃ ረቂቅ ህግ የዜጎች መብት የሚጋፋ መሆኑን የህግ ባለሙያዎች ማህበር አሳስቧል። በአንድ ጥፋት ላይ በፍርድ ቤት ክስ ከመጀመሩ በፊት ማስረጃዎችን ለማሰባሰብ የሚደረግ ቅድመ ምርመራ በተሻሻለው ረቂቅ እንደተካተተና ይህ ደግሞ በብዙ መልኩ የተከሳሽ መብት የሚጥስ መሆኑን አንዳንድ የማህበሩ አባላት ታህሳስ 17 በተደረገው ስብሰባ ላይ ገልጸዋል። ከዚህ በፊት በነበረው የአሰራሮች ተጠርጣሪው ቃሉን ሲሰጥ ለተደጋጋሚና ለተራዘመ ጊዜ እንዲያወጣ ሲደረግ መቆየቱ የሚታወቅ ሲሆን ይህንን የመሰለው አሰራርና በተለይም ማዕከላዊ በሚባለው ቦታ ሲደረግ የነበረው የዕለት ዕለት ወከባ እንዲቆም ገደብ ይጣል ቢሆንም በተሻሻለው የህግ ረቂቅ ላይ ገደቡ እንዲቀር መደረጉ አግባብነት የሌለው ከመሆኑም ባሻገር የዜጎችን መብት የሚገድብ ነው ተብሏል። ቀደም ብሎ ስልጣን ላይ የነበሩ ክፍሎች የወንጀል ህጉን ማስፈራሪያና የድምጽ ማፈኛ አድርገው መቆየታቸው የሚታወቅ ሲሆን በአሁኑ ወቅትም ስልጣኑን የያዙ ተረኞች አገዛዙ ያልተገደበ ኃይል እንዲኖር ለማድረግ እየጣሩ መሆናቸው ተገልጿል። ከዚህ በተጨማሪ ረቂቅ ህጉ ለአቃቢ ህግና ለመርማሪ ፖሊስ የሚሰጠው ከፍ ያለ የምርመራና የክስ ስልጣን በተለይም ልዩ የምርመራ ዘዴ እንዲጠቀም የሚፈቅደው አሰራር የክትትልና የተጠያቂነት ስርዓት ሊደረግበት ይገባል ተብሏል። በጣሊያን ገጠራማ አካባቢ ፍየሎችን በማርባት አይብ ታብርት የነበረችውና በስደተኞች መብት ተቆርቋሪነት የምትታወቀው አጊቱ ጉደታ የተባለችው ሴት ቤቷ ውስጥ ተገላ መገኘቷን የጣሊያን ፖሊስ አስታውቋል። ግድያው የተፈጸመው ማክሰኞ ታህሳስ 20 ቀን ከሰዓት በኋላ ሲሆን ፖሊስ ባደረገው ምርመራ በአጊቱ ተቀጥሮ የነበረው ስደተኛ በመዶሻ ራሷ መጥቷት ህይወቷ እንዳለፈ ተገልጿል። ግለሰቡ በስደት ወደ ጣሊያን የመጡ ኢትዮጵያውያንና አፍሪካውያንን ስትረዳ መቆየቷን ብዙዎች ይናገራሉ። የ43 ዓመቷ አጊቱ ጉደታ በስደተኝነት ወደ ጣሊያን የገባችው ከ10 ዓመት በፊት ነበር። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የለመደሽ ጦጣ ሁልጊዜ ሽምጠጣ አይሰለቻቸውም። እንዳወቅንባቸው ያወቁ አመጣጣቸውን ወሪያቸውን ቅንጣትም ሊቀይሩ አልቻሉም። ውሸትና ጣላን ሽምጥጥ ነው እንዳሉናቸው የሻቢያ ወታደሮች ኢትዮጵያ ገብተው ትብብርም ወንጀልም እየፈጸሙ መሆኑ እየታወቀ በሰናፌ ህክምና ቤቶች ወዘተ የሻቢያም ሌሎች ቁስለኞች እንዳሉ ግልጽ ሆኖ ነፃ መስክሮች ሐቀኛ ቃላቸውን እያቀረቡ ባለበት አሁንም በቅጥፈታቸው መቀጠሉን መርጠዋል። ስንለው የከረምነውን ዓላምን አልሰማ ብለው የነበሩ ወገኖች ደግሞ በሚያሳዝን ፈረንጅ አምላኩ ስሜት የፈረንጅ ጋዜጣ ይህንን ያንን አለ ብለው ለማመን ጊዜ አልወሰደባቸው። ሌሎች ደግሞ ካፈርቁ አይመልሰኝ በሚል የፈረንጆቹን ጋዜጦች ወያኔ ገዝቷቸው ነው በሚል ሊክዱ ሲጠሩ ተደምጠዋል። ለነገሩ ትላንት የኢትዮጵያ ወዳጆች ነን ሲሉ ይደመጡ የነበሩ አስመሳይ ፈረንጆች ጸረ ኢትዮጵያ መሆናቸውን ዛሬ እነ ትሮምቮል፣ አሌክስ ደቫልና መሰል የወያኔ አጫፋሪዎች አረጋግጠዋል። ኮሎኔሉ ግን ቆራጥ ዋሾ ነውና በውሸቱ ጸንቷል። ወልወል ሳይል በጽናት ያዘው ግን ጸረ አማራነቱን ጸረ ህዝብ ኢ ዴሞክራሲያዊነቱን ነው። የኦሮሞን የበላይነት በአዲስ አበባም ሆነ በመላ ኢትዮጵያ ማስፈን ተብሎ የተረቀቀውን ሚስጥራዊ እቅድ ሰነድ ግን ሳይታክት በስራ ሊያውል ደፋቀና እያለ ነው። ምንም እንኳ እነ ሽመልስ በእብሪት ዘብረቅ እያደረጉ ችግር ቢደቅኑበትም የውሸት ዕድሜ እንደ ማቱሳል አይደለም ተብሏል። ውሎ አድሮ ሐቅ አቸናፊ ሆኖ መገኘቱ አይቀርም። በታሪክ ሂደት እንዳየነው ደግሞ ህዝብ ሁሌም ባይሆን ብዙ ጊዜ ይደናገራል፣ ይታለላል። ኮሎኔሉ ስልጣን ሲይዝ ነጋ ጠባ ኢትዮጵያ ኢትዮጵያ ስላለና ጓደኞቹን ኢትዮጵያዊነት ሱሴ ነው ብለው በቁማቸው እንዲዋሹ ካደረገ በኋላ በርከት ያለ ዜጋ አምኖትና እውንም ለውጥ መጣ፣ አገርና ህዝብ ሊከበሩ ነው ብሎ ቢያንስ ከተሜውና ውጭ አገሮች ያሉ ወገኖች ድጋፋቸውን ገልጸውለት ነበር። ይህ ግን ሊተን ብዙ ጊዜን አልጠየቀም። በየመስሪያ ቤቱ የታጨቁት የትግራይ ተወላጆች በኦሮሞዎች ሲተኩ፣ በአማራውና ሌላውም ህዝብ ላይ ጥቃት ተፋፍሞ ሲቀጥል፣ የቄሮና ገንጣይ መንጋ አገር ሊያምስ ፈቃድ ሲያገኝ፣ ቡራዩና አጣዬ ሲመረሱ፣ ጦሩና ያገዛዙ ስልጣን ከሞላ ጎደል በኮሎኔሉ ብሔር አባሎች ሲያዝ፣ ያው እንደ በፊቱ አገር ወዳዶች ተሳደው ባንዳው ለመድረክ ሲበቃ፣ ብዙ ሺህ ወገኖቻችን በአሰቃቂ መንገድ ሲጨፈጨፉ፣ የኮሎኔሉ ስንቅ ከመቀስበት ቀሎ ዛሬ የሆነ ቢሆን የለፈለፈውን ቢናገር ኮሎኔሉን እና አገዛዙን የሚደግፍ ንጹህ ኢትዮጵያዊ ሊኖር አይችልም። ወያኔ መጠቃት መቻሉ እንኳን ያስደሰተው ወገን ቢሆንም ኮሎኔሉ እጥፍ ብሎ ምን ሊያደርግ እንደተነሳና እንዳቀደ የብልጽግና ሟባልቱ በሰማት ደም ላይ ቀልድ መሆኑንና በተለይም አማራውን ለማደባየት አገዛዙ ሳይታክት እንደሚጥር አብዛኛው ተረድቶታል። ምርጫ ምርጫ የሚሉን ለዚህ ምስክር ነው። ነፃ የምርጫ ቦርድ በሌለበት፣ የጭቆናና ዘረኝነት ሁኔታ ባልተወገደበት፣ የሽግግርን ሂደት እንብኝ ባሉበትና ዘረኛ አምባገነንነት ሊሰፍርብን እየተፈጨረጨረ ባለበት ነፃ ምርጫ የሚሉት በሰበብ ባስባቡ ሊያራክሱና አይሰራም ሊሉን እየቃጡ ናቸው። ቀንበራቸውን እናጥበቅ እንጂ ሌላ ዓለም ሆኑ ግልጽ ነው። ከአርባ ዓመታት በላይ ሽግግርን እንብኝ ብለው መፍትሄ የተሻለ አማራጭ ያሉትን ሞከሩብን። ዛሬም ቢሆን የሽግግርን ሂደት አያዋጣም፣ ጊዜ አልፎበታል፣ ሙሴ በራሱ ያሻግረን ወዘተ በሚል ወደ ጎን ስተው ደርቀዋል። ሐቁ ግን የነሱ አማራጭና መንገድ ያው የምናውቀው የኖርነው ያሰቃየንና ፍዳ ያበላን ነው። ወያኔነትን አለወያኔ መቀጠል፣ ዘረኝነትን በአዲስ መልክ ኳኩሎ ማስኬድ፣ ፍጅት በሕዝብ ላይ ማካሄድና አገራችንን በደም ማጥለቅለቅ ብቻ ነው። ከዚህ የተለየ ሐቅ አለ ብሎ ማንም ሊያሳምነን የሚችል አይደለም። እንግሊዝ በዓመት ወደ 600 ሚሊዮን ፓውንድ ለፕሮፓጋንዳ ታጠፋለች። የሬዲዮኗ አብዛኛዎቹ አድማጮች አፍሪካውያን ናቸው። ፈረንሳይም ወደ 300 ሚሊዮን ፓውንድ በዓመት ለሰበካ የምታወጣው በአብዛኛው የአፍሪካውያንን አንጎል ተብትቦ ለመያዝ ለመቆጣጠር ነው። ሂትለርም ይህን አውቆ በሥራ ላይ አውሎታል። ሰው አለራሱ ሐቀኛ ታሪክ በቂና ትክክለኛ ግንዛቤ ሊኖረው ካልቻለ፣ በዝባጅ ጠላቱን ካመነ ከተከተለ ከቀኝ ተገዥነት እንደማይወጣ አፍሪካ ዛሬም ምስክር ናት። ኮሎኔሉ በስፋት ሕዝብን በሐሰት ፕሮፓጋንዳ ሲያደናግር ቆይቷል። ሌሎችም እንደረዱት የሚታወቅ ነው። በሬ ወለደን ዛሬም ራሱ አገዛዙ በቀጥታ ወይም በሶሻል ሚዲያ የተሰገሰጉት ቅጥረኞቹ እያናፉለት ነው። በሚካሄደው ጦርነት ዙሪያም የሕዝባችንን የአይን ምስክርነት ትተን ዋሾዎቹን በማመናችን ብዙ ተደናግረናል ማለት ይቻላል። ለማንኛውም ግን ከውሸቱ ራቅ፣ ከሐቁ ጥግት ግት እንበልና ዘረኛውን አገዛዝ በጋራ እንታገለው። ኢትዮጵያዊነት ያቸንፋል። አድማጮቻችን፣ በማስከተል የኢትዮጵያ ተቃዋሚ ኃይሎች ህብረት መሰረትን ያሉ ጊዜ ሎሬት ጸጋዬ ገብረ መድህን የደስታ መግለጫቸውን ካሰሙበት ቀንጨብ አድርገን እናቀርብላችኋለን።
ወያኔ ከሌብነት ሞያ በስተቀር አንዳችም ሌላ ብቃቱን ያስመሰከረበት ታሪክ የለው። የህዝብ ጤና መስረቅ፣ ነጻነቱን መስረቅ፣ ሃይማኖቱን፣ ንብረቱን፣ ስነ ልቦናውን፣ መሬቱን፣ ባንኩን፣ ስርዓተ ትምህርቱን፣ ህይወቱን መስረቅ ብቻ ነው ብቃቱን እና ችሎታውን ያስመሰከረበት ሙያ። ጠቅላይ ሚኒስትራችን ወያኔ በስልጣን ላይ እስካለና እኔ በህይወት እስካለሁ ድረስ የመሬት ነገር የሞተ ነው ሲሉ፣ መሬት ላራሹን አፍርሼ ከገበሬው ነጥቄ ከበረሃ የመጣሁበት ዋና ጉዳይ ነውና መሬትን ለአዲሱ ፊውዳል ለወያኔ ብቻ አውጃለሁ ማለታቸው ነው። ወልቃይት ጠገዴን ሰቲቱ ማራን ከጎንደር ነጥቄ ሰርቄ ቆቦን አውራጃ ከወሎ ነጥቄ ሰርቄ የትግራይ ሪፑብሊክ አላማይን አራምድበታለሁ ማለታቸው ነው። ባለፈው ሳምንት በደቡብ ህዝብ ላይ ተደረሰው ጥፋት ተጠያቂ ነን ብለው ለአውሮፓ ህብረት ሲናዘዙ የተፈጸመውን የህዝብ ቤተሰብ ይቅርታ አለመጠየቃቸው እንደለመዱት የአውሮፓን ህብረት በተፈጸፉት ህዝብ ስም የእርዳታ ገንዘብ ሊለምኑ እንጂ ድርጅታቸውን ሊያደልቡ እንጂ ለህዝቡ አዝነው አይደለም። የህዝቡን ልብ እንደበላይ ሰብ የሚበሉበት እንጂ ለህዝቡ የሚያዝኑበት ልብ የላቸውም። ወያኔ የታሪክ ሌባ ስለሆነ በኢትዮጵያ ምድር ጀግና ይወለድባታል እንጂ ፈጽሞ አያድግባትም። በልጅነት ይቀጫል። ወያኔ በስልጣን ላይ እስካለ ድረስ የወጣት ጀግኖች ልጆቻችን የመስዋዕትነት ታሪክ፣ የአርበኞቻችን የነበላይ ዘለቀ ታሪክ፣ የምሁሮቻችን የናፍራት ወለየስ ታሪክ መቶ ሺህ ጊዜ ይደገማል እንጂ አያቋርጥም። ታሪክ በመስረቅ ታሪክ በመግደል ወያኔን የሚወዳደረው የለም። በቀደም ዕለት ጠቅላይ ሚኒስትራችን የነበሩት ታምራት ላይኔ ታሪክ ሊሰርቁ ሊሽቀዳደሙ እውነተኛዎቹ የኢህአፓ ወራሾች እኛ ነን ብለው ነበር። የሰማዕታቱ አጥንት ግን ይህን ሲሰማ በየጉድጓዱ በአፍረት ተሸማቀቀ። ዛሬ ደግሞ የኢትዮጵያ ታሪክ ከፍተኛ ገዳይ የሆኑት ጠቅላይ ሚኒስትራችን መለስ ዜናዊ በከስኩ ባሉበት አፋቸው የጀግኖች አባቶቻችንን ታሪክ ሊሰርቁ ታሪክ ሊያበክሱ እውነተኛዎቹ የአሉላ ልጆች እኛ ነን አሉ። የታሪካዊ ጀግኖች አባቶቻችን አጥንት ግን ይህን ሲሰማ በየጉድጓዱ በአፍረት ተሸማቀቀ። ታሪካችንን ከማሸማቀቅ የምታድኑት እናንተ ናችሁ። ማሸማቀቅ የወያኔ ሃይማኖት ነው። ሰሞኑን ከሪበልት እናንተ እንደምታውቁት በዩኒቨርሲቲውም በሸሪያቱም ውጭ ሀገር በሚኖሩ ኢትዮጵያውያን ስብሰባ ላይም ጠቅላይ ሚኒስትራችን ከስነ ልቦና ሊበንደሌላ ተቃዋሚ የፖለቲካ ድርጅቶችን ለመከፋፈል የስለላና የምልመላ ወጥመዶቻቸውን ኢንተር አፍሪካ በሚባለው የዲሞክራሲ መቃብር ቆፋሪ ቡድን አቀናጅነት ሲዘረጉ በውጭ ሀገር ያፈራችሁትን ሀብት እንደ ቪየትናሞችና እንደ ኮሪያኖች ደቡብ ኮሪያኖች ወደ ትውልድ አገራችሁ አምጥታችሁ በልማት ላይ አውሉት የሚለውን ወገኝነት ጠበቅ አድርገው ነበር። በከትኩ ቢሉም ገዢ ድርጅታቸው ጠመንጃውን እንደነከሰ የንግድ ዘርፉን በሞኖፖል እንደጨበጠ ዲሞክራሲን እንደገደለ ሀብታችሁን ብቻ ቀድሞም እንደለመዳችሁት ዛሬም አምጡና አስረክቡኝ ነው የሚሉት። እንደ ክረምት ደለል ሆዱ የማይመላ ችጋራም ሰው በክረምት አትቀልበው መስከረም እስኪጠባ ደለል ውስጥ ጨምረው ይላል ባላገር። ቪየትናማውያን እኮ ደቡብ ኮሪያውያንና አይሪሾች እኮ በውጭ አገር ያፈሩትን ሀብት ወደ ትውልድ አገራቸው አምጥተው ምድራቸውን በልማት በማልማት በትልቅ አራያነት የሚጠቀሱት እኮ ጠቅላይ ሚኒስትሮቻቸው አገሮቻቸውን ቆርጠው የሸጡ በዘረኝነት ፖሊሲ የሰከሩ የንግድ ዘርፉን በሞኖፖል ቀስድደው ሰርቀው ህዝቡን እያስራቡ ፓርቲያቸውን ብቻ የሚያደልቡ የበከቱ ሌቦች መንግስታት ሳይሆኑ በነጻ ዲሞክራሲ ባንድ ሰው አንድ ድምጽ ስርዓት የተመረጡ ህዝባዊ መንግስት ስለሆኑ ብቻ ነው። በነጻ ዲሞክራሲ የተመረጠ መንግስት እኮ በየትኛውም የዓለም ታሪክ ውስጥ የገዛ ህዝቡን በእልፍና በረሃብ አለንጋ እያስገረፈ እያስጨፈጨፈ በስውር እቅድና በሰው ሰራሽ ዱላ ሆነ ብሎ አያስፈጀውም። ሊፈልግም አይችልም። ሊሞክርም በነጻ ዲሞክራሲ የመረጠው ህዝብ ወዲያው ዘግቆ ከስልጣን ያወርደዋል። ወያኔ ግን የዛሬ 12 ዓመት ግራ ከበረሃ ሳይወጣ የዓለም ህብረተሰብ ለትግራይ ረሃብተኛ የላከለትን እህል ከትግራይ ረሃብተኛ ጉሮሮ በጠመንጃው ነጥቆ የበላ ህሊናው ዛሬም ከበረሃ ያልወጣ እንደ ክረምት ደለል ሆዱ ዘላለም የማይሞላ ችጋጣሪ ችጋር አምራች ድርጅት ነው።
ማንያውራ የነበረ ክፍል 11 ኢሃፓና ሀቀኛ ታሪኩ። ጀግመን ደጋግመን ማንያውራ የነበረ ስንል ሀቅ ሞተው ሳይቀበር የነበሩ ሞተው ሳይልቁ በሬ ወለደው አይከሰት ለማለት ነበር። ግን ለማድ ሆነና የራስን ጸያፍ ታሪክ መደበቁ አስፈልጊ ሆነና ውሸቴን ብተው ይበታትነኝ ያሉ ክፍሎች ዛሬም ሐሰትን ከመሰራጨት መታቀብ አቅቷቸዋል። በእስር ያሉ የደርግን ባለስልጣኖች ወንጀላውን አምነው ንሳ ከመግባት ፈንታ የፈጁትን ኢሃፓን እየወነጀሉ መቀጠሉን መርጠዋል። ለፍርድ ቤት እንዳናቀርብ ተከለከልን የሚሉት ሰነድ ለምሳሌ ኢሃፓን ባሰት እየወነጀለ ለቀውሱም ተጠያቂ ሊያደርግ የሚጥር ነው። ኢሃፓ በከተማ የተካሄደውን ትግል በተመለከተ ከሁሉም በፊት የስተት ነበር ብሎ የሚያምንበትን ተቀብሎ ይፋ ያደረገ ሲሆን በደርግ አባሎችና በሌሎችም እየተደጋገመ ያለው በከተማ ቶክስን የጀመረው ኢሃፓ ነው የሚለው ግን ከመጀመሪያው ሐሰት ብሎ በመረጃ ሲያሳይ ቆይቷል። ኢሃፓ ገና አንዲትም ጥይት ሳይተኩስ ነበር ደርግ የአፈና ሰራዊቱን በየቦታው አሰማርቶ ሰላማዊ ትግሉን ለማፈን ህዝቡን መጨፍጨፉን የተያዘው። በኢማማላይ በስራጦች ላይ በቦንጋና ብቸና አርሶ አደሮች ላይ በኢትዮጵያ አየር መንገድ ሰራተኞች ላይ በብሔራዊ ቲያትር ሰራተኞች ላይ ወዘተ እርምጃ የወሰደና ያስቸኳይ ጊዜ አፋኝ አዋጅ ያወጣ ደርግ ራሱ ነበር። የኢፋ ሽብር በመስከረም 1969 ዓ.ም ዝግጅት ተደርጎበት ከመታወጁ በፊት ነአሊ ሙሳ እና ጌታቸው ሺበሺ ስንቱ ኢትዮጵያዊ ባሰበ ተፈሪና ሌሎችን ቦታዎች እንደፈጁ ታሪክ መዝግቧል። የኢሃፓ አልሞት ባይ ተጋዳይ መከላከል የተከሰተው ከዚህ ሁሉ ሽብርና ጦርነት ከታወጀ በኋላ ነበር። የሰላሙ ህዝባዊ አመጽ እየጋመ በነበረበትና ድልንም እያገኘ ባለበት ኢሃፓ ቀድሞና ቸኩሎ ተኩስ አልጀመረም። ዲያም የሰላሙን ትግል ሂደት ጊዜ ለመስጠት ሰራዊቱን እንኳን በይፋ ሳውጅ ቆይቷል። በሰላም ሊታገል መፈልጉንም በሀገሪቷ ሙሉ ባሰራጨው ፕሮግራም ይፋ አድርጓል። ጆሮ ያለው ይስማ ነውና ለአሰት ወሬ ብቻ የተቃኙ ጆሮች እስካልበዙ ድረስ ያሰት መደጋገም አላዋቂን ለጊዜው ቢያደናግርም በረጅሙ ግን መጋለጡ አይቀሬ ነው። በክስ ላይ ያሉ የደርግ አባሎች ኢሃፓ ተኩስ ከፈተብን ከሻቢያም ከሶማሊያም አብሮ ዘመተብን ብለው ቢቀላምዱም ወርቅ ልጆቹን ለሀገር ሲል የገበረው ሁሉ በሰራተኞች ቀን በሰላማዊ ሰልፍ ከሺ በላይ ወገኖቹ በግፍ ሲፈጁ የታዘበው ዜጋ ሁሉ ሐሰትና እውነቱን ለይቶ ያውቀዋል። ኢሃፓ የህዝብ እኩልነት ስላለ ሀገርን ሊገነጥል ፈለገ የሚሉት አቋሙን መረዳት ያቃታቸው ወይም ጭቁኖችን መደገፍ ኃጢአት የመሰላቸው መሆናቸውንም ደጋግመን ያቀረብነው ነው። ኢሃፓ እንኳን ዚያድ ባሬን ሊደግፍ ቀርቶ አባላቱና ደጋፊዎቹ በሶማሊያ እስር ቤት በሸለምባው አምሃር እየተባሉ ስቃይን የተቀበሉ መሆናቸውን ብዙ ሰው ያውቃል። የደርጉ ቁንጮ በሰጠው ቃለ መጠይቅ ለምሳሌ ኢሃፓ ተኮሰብን ገደለን ወዘተ ብሎ ሲናገር ህዝብ አስተጥቁን አታስጨርሱን አለ ብሎ መዋሸቱን ይታወሳል። ልጆቹን ሊጨርስ ማለት ነው። በዚህ ረገድ ብዙ ማለት ይቻላል። ኢሃፓ ግን ተኩስን በመጀመር ሆነ በጸረ ኢትዮጵያ ኃይሎች ጋር በማበር በመቅጠም በመረጃ የሚታማ አይደለም። ወቅቱን በተመለከተ ደግሞ ሂስ መሳይ መርዛቸውን የሚረጩት ጥቂቶች አይደሉም። ኢሃፓ ወጣቱን አስጨረሰ ይላሉ። ድርጅቱ ባመነበት ላመነበት ታገለ እንጂ ማገዶ የመሆን ልክፍታል ነበረው። በደርግ እጅ ወድቆ መወገርና መሰቃየት ባዶ እጅን አራጅ ጦርን በሰላማዊም ሰልፍ መጋፈጥ ወዘተ ስቲል ሞክረው ተብሎ የሚገባበት ጨዋታ እንዳልነበረና እንዳይደለ የነበሩትና የተሰቃዩት ያውቁታል። ትግል ሲባል ደግሞ የሞቀይራት ግብዣና ፈንጠዝያ ሳይሆን ደም የሚፈስበትና የሚፈስለት ትንቅንቅ መሆኑን ዛሬም አስተማሪ መጠየቅ አፋፋሪ ነው። ኢሃፓ ራሱ ያመነበት ስህተት በከተማ መታገሉን ሳይሆን በአረመኔዎች ላይ በመከላከል መተኮሱን ሳይሆን የኃይል ሚዛን ሲቀየር በከተማው ትግል ከሚገባው በላይ መቀጠሉን ነው። ዛሬ ትጥቅ ትግል የእንሰሳ ነው ለማለት የደፈሩትም ሆኑ ኢሃፓን በሽብር ክሰሱልን ብለው ነፍሰ ገዳዩን አገዛዝ የሚማጠኑትም ቢሆኑ በወቅቱ ጸረ ደርግ ሰላማዊ ትግል ሊያካሂዱ ቀርቶ በይፋም በምስጢርም የደርጉ አማካሪና ጋሻ ጃግሪ እንደነበሩ ደግሞ አልረሳንም። ኢሃፓ ገና ከጠዋቱ ከወያኔ ሊገንጠል ዓላማ ጋር ተጻሮ ታገለ እንጂ ስልጣን በቶሎ በሚል ከገንጣይ ኃይሎች ጋር አላበረም። የኤርትራ ችግር በሰላማዊ መንገድ ይፈታ አለ እንጂ ከሻቢያ ጋር ለማበር ኤርትራ የኢትዮጵያ ቅኝ ግዢ ናት ብሎ ባለ 300 ገጽ መጽሐፍ ጽፎ አላሰራጨም። ወያኔም በትግራይ በኢሃፓ ላይ ጦር ከፈተ እንጂ ኢሃፓ ችሎታና አቅሙ ያለውም ቢሆን በወያኔ ላይ የጦር አዋጅ አላሰማም። አቋሙን ግን ወያኔ ትግራይ ይገንጠል የሚለውን መቃወሙን ግን በይፋ አቀርቧል። ኢሃፓ የመጨረሻ ግቡ የትንፍጪው ዱቄቱን አምጪው አገርንም ሸጦ ለቤተ መንግስት መብቃት ቢል ኖሮ ደግሞ ችሎታ አልባ የወያኔ መንጋ ከደረሰበት መድረስ ባልተሳነውም ነበር። አዲሱ ትውልድ በእድሜና በጊዜ ተነሳ ትላንት የደርግ ሐሰት ዛሬ ደግሞ የመለስ አገዛዝ ቅጥፈት እየወረደበት ታሪክን በተሳሳተ መንገድ እንዳይረዳ መከላከል ቢያንስ የሰማታቶችን ደም ግድ የሚለው ተልኮ ነው። ከቅርብ ጊዜ ወዲህ ደግሞ ነበርን እናውቃለን ወዘተ ይያሉ መጻፍ የሚጽፉ ብቅ ይያሉ ናቸውና በየመጻፋቸው ያሰፈሩ ያሉት ሐሰት ማጋለጡ ለኛ የግድ ይሆናል። በካናዳ ሀገር የተሸለመ አንድ ጻፊ ነኝ ባይ ኢትዮጵያዊ ምሳሌ ባህር ጅጅጋ የኢሃፓ አባል ሆነሃል ብሎ ሲነገርህ አሌ ካልክ እዚያው በጥይት ትገደል ነበር ሲል ሳያፍር በመጽሐፉ አስፈሯል። ነበር ነበርኩ ብሎ ከፊል ልብ ወለደ ደረሰው ሻምበል ደግሞ የሌለ ሰነድ ፈጥሮ ሶማሊያ ኢትዮጵያን ስትወር ኢሃፓ በከተማ ለሚገኙትና ሻምበሉ ገዳይ ቡድኖች ለሚላቸው የሰጠው ትዕዛዝ ማንኛውም የመንግስት ድርጅት ማቃጠል በቀበሌ ተመራጮች ላይ ርምጃ ማፋጠንና በየጊዜው ቢያንስ አንድ ወይም ሁለት መምታት የሚል ነበር ሲል መረጃ አሳይ ባየለም ብሎ ዋሽቷል። ታሪክና ሀቅ ብሎ በጻፈው ውስጥ መንግስቱ ኃይለ ማርያምን ለመግደል በአዲስ አበባ ተሰብስበው የወሰኑ ብሎ ስም ዝርዝር ሲያቀርብ የመኢሶኑን አመራር አባል ሟች ደስታ ታደሰንም እንደ ኢሃፓ አድርጎ አቅርቦታል። ሌሎች ደግሞ ድርጅቱ ያልወሰደውን አቋም በኤርትራ ጥያቄ ላይ ወስዶ ነበር ወዘተ ያሉ ከመጻፍ አልፈው የጻፉትን ለህዝብ ሲያቀርቡ መድረኩን ወደ ኢሃፓ ማውገዣ ለመለወጥ ሲጥሩም እንደነበር በቦታው የተገኙ ታዝበዋል። ይህ ሁሉ ጸረ ኢሃፓ ዘመቻና ርብርብ የሚካሄደው ደግሞ አገዛዙም ሆነ አጣፋሪዎቹ ድርጅቱ የለም ህልውናው አጣያቂ ነው በሚሉበት ወቅት መሆኑ የሚዘነጋ አይደለም። ትላንትም ሆነ ዛሬ ለተራሹመትና ጨቋኞች ለሚያንቁለጨልጩት ሳይሸነፍ የህዝብና የሀገርን ጥቅም አስቀድሞ የታገለውና እየታገለ ያለው ኢሃፓ ከአመታት በፊት የትግል ታሪኩን ገምግሞ ስህተት ያለውን ተቀብሎ ግለሂሱን ለህዝብ ግልጽ ያደረገ ብቸኛ ድርጅት ነው። ሀገርን የሸጡ ከአረመኔዎች ጋር ሆኖ ብዙ ሺህ ወርቅ ዘጋን እየጨፈጨፉ አገርን ያስገነጠሉና ዛሬም እየበደሉ ያሉት ሁሉ ህዝብን ይቅርታ በሚገባ ሲጠይቁ አልሰማንም። ይባስ ብለው በኢሃፓ ላይ መረባረብን መርጠዋል። ትላንትም ዛሬም ያገዛዙ የምስጢር አርበኛ ሆኖ በህዝቡ እየቀለዱ በተገላቢጦሽ ኢሃፓን መወንጀል ይቀናቸዋል። ድርጅቱ ለህብረት ትግል ባለው አቅሙ ሲዋደቅ የህብረቱን ጥረት የሚያደናቅፉት እነሱ ሆነው ሳለ ጥፋታቸውን በኢሃፓ ላይ ያላክካሉ። ኢሃፓ ባይኖር መደበቂያቸው ምን ይሆን ነበር ያሰኛል። ኢሃፓ የዚህ ሰፊ አሰት ዘመቻ ተጠቂ ሆነው ለሀገርና ለህዝብ ጠላቶችና ለእበላባዮች አላመች ስላለ ነው። በአዳም ደግሞ በመጥፎ አይን ያዩት ለትዕዛዛቸው እንደ ወያኔ ተቀባይና አሸርጋጅ ባለመሆኑና የአገርን ጥቅም አሳልፎ ባለመስጠቱ ነው። ኢሃፓ ከደርግ አገዛዝ የተጋጨው ስልጣን የህዝብ ነው፣ ዴሞክራሲ ለጭቁኑ አለገደብ ማለቱና የባዳንን ቁጥጥር በመቃወሙ ነው። ኢሃፓ ከወያኔ ጋር የተጋጨው ነመለስ ዜናዊ ትግራይ ሌላውም ይገንጠል ኢትዮጵያ ትበታተን ስላሉ ነው። ኢሃፓ ከነሻቢያ የተጋጨው ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለውን አቋማቸውን አልቀበል ስላላቸው ነው። ከሱዳን፣ ከሊቢያ፣ ከአሜሪካ፣ ከእንግሊዝ፣ ከቻይና ወዘተም ባስፈለገበት ወቅት የተለየ ነው አቋማቸው ሀገር ሲጎዳ ባየበት ጊዜ ነው። ማን ሆናችሁ የሚሉ ነበሩ፣ ዛሬም ይኖራሉ። ኃይል ያላቸውን ለምን ተጋፈጣችሁ የሚሉ ነበሩ፣ ዛሬም አሉ። ለነመለስ ሀገርን ክዶ መጠቀም ነው የሚሉ ነበሩ፣ ዛሬም አሉ። ይህ ግን የኢሃፓ መስመርና እምነት አልነበረም። ዘሪና ስልት አስፈልጊ ቢሆንም ሀገርን አጥፉልኝ ሲል እሺ ብሎ ክብሪት መለኮስ ዘዴ ወይም ብልጠት ሳይሆን ባንዳነት ነው። የሞሶሎኒ ኃይልና ወራሪ ጦር እየተዋጉ የተሰውት አርበኞች ለኛ አሪያ ሲሆኑ ባንዶች ደግሞ ለነመለስ ቅርብ ናቸው። ልዩነቱ እዚህ ላይ ነው። የማች መለስ መንጋ ለስልጣን ሲሮጥ በኢሃፓ ሬሳ ላይ መረማመዱ አለምክንያት አልነበረም። ኢሃፓ በሰላማዊ መንገድ ልታገል ዝግጁ ነኝ እያለ በሰበብ አስባቡ ያገደውና ህገወጥ ያለው አለምክንያት አልነበረም አይደለም። ኢሃፓም የቡድኑን ማንነትና አሰራር ጠንቅቆ ከማወቁ ሌላ በነጻ መድረክ የመለስን ቡድን እርቃኑን እንደሚያወጣው ቢያንስ በቡድኑ የታመነበት በመሆኑ ነው። ቡድኑ ለስልጣን ሲበቃና ገዢ ነኝ ሲል ኢሃፓ ህገወጥ ነህ ሲል ተቃውሞታል። ወያኔ በወደደው ቦይ ሊፈሱ የተነሱትንና በደርግ ዘመን በለመደባቸው አድርባይነት ልጆቼ ያሉትንም አደብ እንግዛ ብሎ መክሯል። የመደራጀት መብትን ባይጻረርም በብሔረሰቡ መካከል ለዘለቀታው ጠቃሚነቱ ለነወያኔ ነው ብሎ አሳስቧል። የኤርትራንም ችግር ለመፍታት የተወሰደውን እርምጃ ጉዳትም ከመጀመሪያው ገልጦ ነበር። የኦሮሞን ህዝብ መብት የሚጠይቁትን እየደገፈ የዚህን ህዝብ ኢትዮጵያዊነት የሚክዱትንም ተቃውሟቸዋል። ከመለስ ዜናዊ ጋር ገጥመው ዛሬ ግን ለስደት የበቁትን ገና ከያኔው ስህተት እየፈጸማችሁ ነው ብሏቸው ነበር። ባዕዳኑ የመለስን አገዛዝ ስላወደሱ ቆሻሻውን ሌላ ስም መስጠት አይሆንልኝም ብሎም በአቋሙ ጸንቷል። የወያኔ ወዳጆች እነ ሱዳንም የአፓን ስደተኞችን ለወያኔ አሳልፈው ሰጥተዋል። ለእስር የበቁት የኢሃፓ መሪዎችና አባላትም እነሆ እስከዛሬም ደብዛቸው ጠፍቷል። ዛሬ የአቋም ጽናት መቀለጃ የመሰላቸው ሲጮሁ ቢሰሙም ነፋስ በነፈሰና ጅብ በጮኸ ቁጥር ድርጅቱ ሸብረክ እያለ ቃል ኪዳኑን ከትቢያ የሚጥል አይደለም አልነበረም። ምርጥ መኮንኖች የህዝብን ትግል አደናቅፈው ስልጣን ሲጨብጡ ያፋ ለሹመት በመቋመጥ ላማክር ብሎ በመለመን አፋኙን ቡድን ዲሞክራሲያዊ ብሎ ህዝብን አልካደም። ስለዚህ አይነጋ መስሏቸው ታሪካቸውን ያበላሹት ዛሬ ኢሃፓ በሞተ በተቀበረ ባይናቸው መልካቸውን ቀይረውና ጽምብል አጥልቀው ተቋሚም ሀገር ወዳድም ነፃ አውጪም ነን ይያሉ በዚህ ሽፋን በመጠቀምና መጠጊያም መሸሸጊያም በማግኘት ነጋጠባ በኢሃፓ ላይ ያሰደ ዘመቻቸውን አጧጡፈዋል። ድርጅቱን በሆነ ባልሆነ ምክንያት የከዱና ከመክዳታቸው በፊት ጉዳት ያደረሱ ወይም ዛሬ ጸረ ህዝብ ከሆነው አገዛዝ ጋር ሆነው ህዝብን መበደሉን የተያዙት ሁሉ በኢሃፓ ላይ መዝመታቸው ቀጣይ ክስተት ሆኗል። ኢሃፓ ከቂም በቀል ይልቅ ይቅር ለእግዚአብሔር ይቅደም በሚለው አቋሙ መሰረት ህዝብን ይቅርታ የጠየቀና ከህዝብ ጎን የቆመ ሁሉ የትግል አካል ይሆናል ከመላት አልተቆጠበም። የጥፋት ጥፋት በወንጀልና በጥፋት መቀጠል ነውና ኢሃፓ ዛሬም ቢሆን ለሰፊው ህዝብ መብትና ደህንነት የሚታገልና ዴሞክራሲ ሲልም ህብረተሰቡን በስፋት የሚጠቅም የሚያገለግል ዴሞክራሲ ማለቱ ስለሆነ ራሱን ሶሻል ዲሞክራት ያለም በመሆኑ የምርጦችን የበላይነት ስርዓት ሊያሰፍኑ ከመጥሩ ጋር ሁሉ መሰረታዊ ቅራኔ አለው። ባህልና ቅርስ ይጠበቅ በሚለው የሚያምን ቢሆንም የወደቀን የጥቆና ስርዓት መልሰው ሊያሰፍኑ ከመጥሩ ጋር በአንድ ጎራ አይሰለፍም። አንዱን ጨቋኝ አገዛዝ በሌላ ለመተካት ከመፈልጉ ጋር አይሰምርም። በተደጋጋሚ በኢሃፓ ላይ የሚሰነዘረው ሀገር አስገነጠለ ክስ በተመለከተ ደጋግመን ሀቁን ያሰፈንን ቢሆንም ዛሬም ይህንኑ ያሰት ክስ የሚያሰሙ አልጠፉም። ኢሃፓ ስልጣን የያዘ መንግስት ሆኖ ፌዴሬሽን አፍርሶ አርበኞችን አግልሎ ኋላ ቀር ስራትን አስፍኖ ወይም የሰላሙን መንገድ እንቢ ብሎ ወጣቶችን በአደባባይ አንቆ በትምክህት ህዝብን ፈጅቶ ወዘተ ለጠባቦች መንገድ ያመቻቻ አልነበረም። ኢሃፓ ለህዝብ እኩልነትና መብት በመታገል ሀገርን በአንድነት ሊያቆይ ጣር እንጂ የጨቋኞችን ትምክህት ተጋርቶ ህዝብን በላይና የበታች ወይም ምርጥና የገዢ ብሎ በመፈረጅ ለክፍፍል ድልዳል አላበጀም። ወያኔ ልገንጠል ሲል ሌሎችን በዚሁ መስመር ካልሆነ መፍትሄ የለም ሲሉ ቀደም ሲል በሪዮቱ የተነሳ ይዞት የነበረውን አቋም በጊዜ በማስተካከል ለህዝብ አንድነት እንጂ ለመገንጠል እታገል ከመላቱ ሌላ የኤርትራ ጉዳይ ደግሞ በፌደራላዊ ትስስር እንዲፈታም ጥሪ አቅርቦ በተጨባጭም ተንቀሳቅሶ ነበር። ያፓ ከጠባቡ በርተኞች ጋር ተፋጦ ሲታገልና ጦር ሲዘምትበት የዛሬ የሀገር አንድነት አባወራነን ባዮች የት እንደነበሩ መጠየቅ አግባብ ያለው ይሆናል። ያፓ በረሰብ አቀፍ ሆኖ በመገኘቱ በጠባቦችም በትምክተኞችም ሲወገዝ እንደነበርም አንረሳው። ይህ እንግዲህ ሀቅ እንነጋገር ከተባለ ግልጽ የሚሆን ነው። ያፓ በሻቢያ ተመሰረተ የግንጠላን ሂደት ደገፈ ወዘተ ይያሉ ሐሰትን ሀቅ ብለው ሊቀጥሉ የማሉትን መመለስ ባንችል እንኳን ህሊና ያለውን ከሀቁ ማስተዋወቅ ግዴታችን ነው። ኢሃፓን እየከሰሱ ግን ከገንጣይና አስገንጣዩን አገዛዝ ጋር አብረው የቆሙትን ደግሞ የሌባ አይነ ደረቅ ብለናቸው እናልፋለን። የአፋ የሀገርን አንድነት ከህዝብ መብትና አንድነት ጋር አጣምሮ የሚያይ በመሆኑ ድርጅቶችን ስለተቃወመ ህዝብን በጅምላ ጠላት ብሎ ከሚሰይሙ ጋር ተጋጭቷል። ዛሬም ይቃረናል። የአማራ ህዝብ ጨቋኝ ነው፣ ጠላታችን ነው ካሉት ጋርም ትላንትም ዛሬም ተጻራሪ ነው። በአንጻሩ ደግሞ ሻቢያን አንወድምና የኤርትራ ህዝብ ጠላታችን ነው ከሚሉና ኤርትራውያን አላግባብ ከኢትዮጵያ በወያኔ ሲባረሩ ከደገፉትም ጋር ልዩነቱ በይፋ ገልጧል። የመለስ ቡድን ጸረ ኢትዮጵያ ሆኗልና ቡድኑ ለትግራይ ቆም ያለው ይላልና ሰፊው የትግራይ ህዝብ ጠላታችን ነው ሊሉ የተነሱትን ሆነ የሚሉትን ደግሞ መሰረታዊ አቋማችንም ሆነ ስንታገል አቅፎን የነበረው ህዝብ ውለታና የሰማዕታቶቻችንም ደም አይፈቅድልንም ብለናቸዋል። በዚህ ሁሉ የምንለያቸው የተሳሳተ አቋማቸውን ከመቀየር ፈንታ ወይም በጥሞና ውይይት ከማድረግ ይልቅ በአሉባልታ ስርጭ ተሰማርተው ለመለስ አገዛዝ የቅጥፈት ወፍጮ እህል አቅራቢ ይሆናሉ። ከቅርብ ጊዜ ወዲህ በአገር ቤት እየታተሙ ያሉ አንዳንድ መጽሐፍት ጸሐፊዎች ኃላፊነት በጎደለው መንገድ ያልተባለን ተባለ፣ ያልተደረገን ተደረገ፣ ያልተጻፈን ተጻፈ እያሉ በማንደፍሮ ሊከሰኝ መንፈስ የሚሰፍሩትን ሁሉ ለትዝብት የሚዳርግ ሆኗል። ስለ ኢህአፓ ለመጻፍ በድርጅቱ ገብቶ መውጣት ሳይሆን ድርጅቱን ጠንቅቆ ማወቅ ወይም ለማወቅ ምርምር ማካሄድን ይጠይቃል። ይህ ሳይሆን ግን አወቅኩ ነበርኩ ብሎ ያው እጅጅ ያለውን ቅጥፈት በኢህአፓ ላይ ማሽጎድጎድ የሚጠቅመው ለወያኔና ንሳን ለፈሩ ለጸረ ህዝቦች ብቻ ነው። ኢህአፓ ህያው የሆነ የህዝብ ቅርስና የታሪክ አምድ ነውና ያልነበረ አያውራ ያላየ አይመስክር እያለ በአስፈላጊው ጊዜና ሁኔታ ሁሉ ማን ያውራ የነበረ ማለቱ አይቀሬ ነው።
ጋሪ ወደፊት ፈረስ ወደኋላ ፖለቲካ ህዝበኛ የምንላቸው ፖለቲከኞች የሚወስዱት ርምጃ ለሀገሪቷ ያስፈልጋል የተባለውን ሳይሆን የህዝብ ድጋፍ ያስገኝልናል ብለው የሚያምኑትን ነው። እስኪደላደሉ ሰማይና ጨረቃን ሁሉ የእርሻ መሬት ልናደርግላችሁ ነው፣ ወርቅ በመንገድ ይፈሳል፣ ዘይት ቤንዚን አወጣን የማይሉት ነገር የለም። 28 ዓመታት ይቻገር ሲሉን የከረሙትም በስሟ ኢትዮጵያ ማለትን ይጀምሩና አልፋውም ኢትዮጵያዊነት ሱስ ነው ሲሉ ይደልሉናል። የሚያሳዝነው ጆሮ ሰጥተናቸው ለነንበረከክ ዝግጅ ሆነን ራሳችንን ለቀጣይ ባርነት ለመዳረግ ስንቸኩል መታየቱ ነው። ከታለውና በተክለሰውነት ዙሪያ አሜሪካ ባጠነጠነው ፕሮፓጋንዳ ተወዝውዘው እንደ ትላንቱ ሁሉ ነግ ጨቋኛቸው የሚሆነውን ግለሰብ ማወደስና ማድነቅ ሲጀምሩ መለስ ብለው ታሪክን መቃኘት አይፈልጉም። ይህን የሚያሳስባቸውን ይጠላሉ። ኢያፓ ከቀሰመው ተመክሮና ከተጨባጭ ሁኔታ በመነሳት የማይሆነውን ነገር አይሆንም፣ የማይጠቅመውን አይጠቅምም፣ ጎጂ ጅማሮን ከንቱ ግብዝነትን ለአምባገነንነት መክፈቻ ነው ሲል ብዙዎች ሐሳቡን በማጤንና በመረዳት ፋንታ ማውገዙን መርጠዋል። ላቀረባቸው ሐሳቦች ሆኑ ማጠየቂያዎች ግን ይህ ነው የሚባል ምላሽ መስጠት አልቻሉም። የተባለው ሁሉ ሆድ ሲያውቅ ዶሮ ማታ እንዲሉ ሁሉም የሚረዳው ሐቅ ነውና በተቀነባበረ መልክ የጀመሩት የጥቃት ልፈፋ ግን ምን ያህል እንደዘቀጠ ያሳያል። የኢትዮጵያ ህዝብ 60 በመቶ ወጣት ነው፣ ወጣቱ ደግሞ ድርጅቱን አያውቀውም ይላሉ። ታዲያ ምን ይሁን? 40 በመቶ ካወቀው ይበቃል። የአራት አምስት ሰው ጠባብ ቡድኖችን ጠርቶ እያስተናገደ ያለ ህዝበኛ ቡድን ኢህአፓን አያውቀውም ብሎ ለማግለል መነሳቱ የሚያስቀና የሚያስተዛዝብም ነው። ኢህአፓን ለማግለል ጌቶቹ የወሰኑት የሚለው ስለሚደመጥና ተቀባይነትም ያገኛል በሚል ፍርሃት የተነሳ ለማፈን በተደረገው ውሳኔ መሰረት ነው። የኢህአፓ መርሃ ግብር ያረጀ ያፈጀ ነው፣ ለዘመናችን አይሆንም እያሉም ነው። የኢህአፓ መርሃ ግብር በ1966 እና በ2010 አንድ አይደለም፣ በየጊዜው እንደ ሁኔታው የተሻሻለም ነው። ሁሌም ግን ህዝባዊና ዴሞክራሲያዊ መሆኑን ማንም ሊክደው የሚችል አይደለም። ለዚያውም የትኛው አቋም ነው ጊዜ ያለፈበት? ዴሞክራሲያዊና ሁሉን አቀፍ ሽግግር የሚለው? ዴሞክራሲ ለሰፊው ህዝብ የሚለው? ለህዝብ የሚበጅ ቅይጥ ኢኮኖሚ ያለው? ሉዓላዊነት ለኢትዮጵያ የሚለው? የህግ የበላይነትና ፍትህ የሚለው? የነሱስ መርሃ ግብር ማለትም ካፒታሊዝም ተብየው ጮርቃ ልጅ ነው ወይስ የገማ የገለማና ለህዝብ ስቃይ ምክንያት የሆነው? ኢህአፓ ሲመሰረትም አሁንም ዘመናዊ ፓርቲ፣ የህዝብን ፍላጎትና መፈክር አራማጅ ድርጅት፣ ነጻ ኢትዮጵያዊ ድርጅት ነው። ለማንም ባዕድ አገሩን አልሸጠም፣ ቸርቻሪዎችንም አጥብቆ ይዋጋል። እንዳንዳንዶቹ ዋሾች የህዝብ ትግል መራን አራመድን ብሎ ሲዋሽ የሚደመጥ ሳይሆን መሰራት ያለበትን ባለው አቅም ሁሉ ሰርቶ ዛሬ ያለበት ሁኔታ ላመጣው የህዝብ ትግል ግለሰብ ነው የሚሉት ሳይሆን ያቅሙን አስተዋጽኦ አድርጓል። ጋሪውን ከፈረሱ አስቀድሞ የተከሰተው ህዝበኛነት ለአገርና ለህዝብ በቅድሚያ ምን መከናወን እንዳለበት የተነገረውን ሁሉ የሚጻረር ነው። የወያኔ እጅ ያለበት የህዝብ ግድያና ብጥብጣ ሰፍኖ እያለ ይህን በአስቸኳይ ለመፍታት ከመጣር ይልቅ አዲሱ ሹም ዙረትና ሽርሽር፣ በባዕድ አገር የሚኖሩትን ለመደለል ጉዞን፣ ሁሉን የፖለቲካ እስረኛ መፍታትና የህግ የበላይነትን ለማስፈን መጣር ሳይሆን ለወንጀለኞች የምህረት አዋጅን ማጽደቅ መርጧል። እርምጃዎቹ ሁሉ አንገብጋቢና ቀዳሚ ሳይሆኑ ህዝበኝነትን የሚያንጸባርቁ መደለያዎች መሆናቸውን ገና ያልተረዱ ብዙዎች መኖራቸው አገራችን ለቀጣይ ምጸትና መከራ መዳረጓ ሲያንሳት ነው የሚያሰኝ ነው። ሁሉን አቀፍ የሽግግር ሂደት ይጀመር፣ የሽግግር መንግስት ይቋቋም የተባለውን ዋና የህዝብ ጥያቄ ወደ ጎን ጥሎ የግለሰብ አገዛዝን፣ ያው የምናውቀው ቆሻሻ ቡድንን ቀጣይ ባለስልጣንነትን ለማስፈን መፍጨርጨሩ ቅድሚያ ተሰጥቶት እያየን ነው። ህዝበኞቹ ምክር የማይሰሙ ሆኑ እንጂ በየአጋጣሚውና መድረክ በይፋም በሌላም የግንኙነት መንገድ አስቸኳይ ተግባሮች ሊሆኑ የሚገባቸውን ጠቁመንላቸው ነበር። ፈረሱ ከጋሪው መቅደም እንዳለበትም ነግረናቸው ነበር ማለትም ይቻላል። አንደኛ፣ ሁሉን የፖለቲካ እስረኞች ዓለምንም ቅድመ ሁኔታ መፍታትና የህዝብን መብት የሚጻረሩትን አዋጆች ሁሉ መሻር። የምህረት አዋጅ ያጸደቀ ፓርላማ ተብዬ ተቋም ለዚህ ውሳኔ ጊዜ ሊያንሰው አይጠበቅም። ሁለተኛ፣
ህዝብ የጠላቸውን በህረተኛ ገለባ ቡድኖችና ገለሰቦች ጋርዞ አስተናጋጅና የፈሰሰ ቡና ጠራጊ ከመሆን ሐቀኛ አገሮዳት ኃይሎች ሁሉ ከቱሉ ፎርሳ እስከ ማንበሳ ቀርቦ ሁሉን አቀፍ የሽግግር ሂደት ለመጀመር በትኩረት መጣር የሽግግርን አፈላጊነት ይዘታጥቶ በነሊንቾ አጥፊ ምክር መሰረት በያዝነው መንገድ ሽግግር ይመጣል ማለቱን ባስቸኳይ ትቶ ግለሰብን እንዳሸጋጋሪ ማቅረብን ማንንም ድርጅት በባዕድ ትዕዛዝ ለማግለል ሳይሞከር ሁሉን አቀፍ ሽግግርን በአቋራጭ አስወግዶ በህዝበኛ መንገድ መፈክሩን ቀምጦ ግን በተግባር የሰለቸንን አገዛዝ እድሜ ለመስጠት እየተጣረ ያለው ሁሉ ከንቱ ነውና ማብቃቱ የሚመረጥ ይሆናል። የሀገራቸው ጉዳይ ከመመለከታቸውና ለህዝባዊና ሰላማዊ ሽግግር አስፈላጊ የሆኑትን ኃይሎች ከማነጋገር ፋንታ ጭብጨባን መሻትና ይመቹናል የሚባሉትን ያውም ብሔርነት ቡድኖችን ብቻ ቅድሚያ መስጠት በጣም ስህተት ነው። ከህዝብ ኃይሎች ጋር መቆም ለለውጥ ሂደቱም ዋስትናና ጉልበት እንደሚሆን መገንዘቡ ይገባል እንጂ አገዛዙና ስርዓቱ ሳይነካ የራስን ብሔረሰብ ሰዎች መሾም ላይ ማተኮሩ ፋይዳ አይኖረውም። ይበልጥ ግጭትን አስከትሎ የጨነቀው ከወያኔም እንዲጠጋ ይገፋል እንጂ ተቀመይታ የሌለው ጠባብና ጎጂ ስምሪትም ነው። የኢትዮጵያን ውስብስብ ችግሮች በሰላምና በውይይት ለመፍታት መጣር ያሻል እንጂ በግለሰብ እና በተወሰነ ቡድን ሊፈታ የሚችልም አለመሆኑን መገንዘብ መቅደም ያለበት ግንዛቤና ብልህነት ነው። ለኢትዮጵያ ደግ ከመመኝ ሁሉ የስልጣን ጥሜት ካላወረው ሁሉ የሚጠበቅ ነው። ሶስተኛ የህዝባችንን ችግርና ስቃይ ለማስወገድና ድህነትን ለመቋቋም እርምጃ መውሰድ መጀመርን ተገቢ የኢኮኖሚ አቋሞችና አዋቂዎችን አማክሮ ማያዝን አገርን ለባዕድ ገልቦ ማቅረቡን ማቆምን የኑሮ ውድነትን መቅረፍን ማስቀደም ያስፈልጋል። የአዲሱ ሹም የኢኮኖሚ ፖለቲካ አንዳንድ ዶላር አዋጡ ብር መቀየርና ያው ህዝብን ዘረፋ ማጧጧፉ እንጂ ቀናና የተጠና ባለመሆኑ ጉዳት እየደረሰ ነው። ሁሉን አውቃለሁ ማለትና በጸረ ኢትዮጵያ ባዕዳን ምክር መቃኘቱን መተው አስፈላጊ ነውና ይህንንም መረዳት ያሻል። እነዚህን ቀዳሚ እርምጃዎች ለመውሰድ ሐቀኛና ሙሉ ጥረት ካለ ይህን ደግፎ ኢትዮጵያን ከቀውስ ሊያወጣ የማይፈልግ የለም ብለን ማመኑን እንመርጣለን። ከአጠቃላዩና አገራዊ ህዝባችንን ከሚመለከት ጥያቄዎች ወጣ ስንል ደግሞ ድርጅታችንን በሚመለከት የተወሰደው አቋም ተቃውሞን እንድናሰማ የሚገፋፋን ነው። አንድም የኢህአፓ የፖለቲካ እስረኛ አልተፈታም ወይም ስለ ሁኔታቸው የተሰጠ ምንም ገለጻ የለም። አዲሱ ሹም የመለስ ዜናዊን አቋም ጠብቆና ተከትሎ ስለ ኢህአፓ ላይናገር ላይጋገር ምሎ ተገዝቶ በመገኘቱ ከድርጅቱ ጋር አሜሪካ ባዘዘው መሰረት ምንም የይፋ ግንኙነት ማድረግን አልፈለገም። ያለን ህዝባዊ ድርጅት የለም ማለቱና ለአሜሪካ የሚጠቅመውን የማግለል አቋም ማያዙ ለህዝብና ለሀገር የማይጠቅም መሆኑን ለማስረዳትም ጊዜን አናጠፋም። አገራችንን ለሻቢያና ለባዕዳን ከፍቶ የመስጠቱ አቋምም ቢቆም ቢለወጥ ይመረጣል ያልነውን እንደ ጸረ ሰላም ጸረ ኤርትራ በመውሰድ የተከፈተው ዘመቻ በሻቢያ ደጋፊዎችም እየተሰራጨ ያለው ቢቆምም የሚመረጥ ይሆናል። ዛሬም ነገም ጫጫታና የህዝበኞች ጥቃት ሳያግደን የህዝባችንን አንገብጋቢ ጥያቄዎች ምላሽ ለማስገኘት መዋደቃችን የሚያቆም አይደለም። ያባን ለማጥፋትና ከህዝብ ለመነጠል ያለፉትም በትኩረት ሞክረውት ያልተሳካ ጉዳይ ነው። ድርጅቱ ከህዝብ ጎን ሆኖ ትግሉን የሚቀጥል ከመሆኑ ባሻገር የትግሉም ተመክሮ ቀላል ሚዛን የሚሰጠው አለመሆኑን ማወቅ የሚበጅ ይሆናል። ሱዳን ሰባል ኬር የሚላት አበባ ከጧት እስከ ኩለቀን ደምቃ ታብብና በተሰዓት ድራሹ አይገኝም። አሜሪካዊው አንድ ዋርሆል ደግሞ እያንዳንዱ ሰው በሆነ ወቅት የ15 ደቂቃ ዝና መድረክ ሊያገኝ ይችላል ብሏል። ያዙል ልቀቁን ያሉ ቡድኖችና የፖለቲካ ሰዎች ድራሻቸው ሲጠፋ ደግመን ያየነንና ከሰፈነው ጫጫታ ባሻገር ብልጭ ብልጭ የሚለውን ዘላቂ ሀቅ የማየቱ ልምዱም ችሎታውም አለን። ብዙዎቹም ቢኖራቸው ምንኛ ባማረ። ብዙዎቹም ከግርግሩ የሚያተርፉትን ቀማኛዎች አውቀው ቢገኙ ምንኛ በተጠቀሙ። لهزب يميباج هلو ناكف يشغز غزيدات يقدم هلوم يبوليتيكا سرنيو تشفتو سروي جاني تقلاتشن تفافمو يكتل.